ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። በዛሬው መስከረም 22 2011 ዓመተ ምህረት ምሽት ዝግጅታችንን እናስተዋውቃችሁ። ከቤንሻንጉል ጉምዝ ክልል የካማሽ ዞን ተፈናቃዮች በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል።
ለአፍሪካስ የትግል ሰዓት መንግስት ህጻናት ይዘኝ ያዚ አንተ ደከመኝ ይሄንን እግሬት ይላላል ዳይላ ዳብዳብ እየጠቀም ለዚህ ከምናገኝ ድረስ ደርሳችን የተቋሙትን ደረሰ ህዝብ ካለበት ከፍቅር ወለበት ሀገር ላይ ደርሰናል።
በሌላ በኩል ደግሞ በሚኖርበት አካባቢ እዛው በቤት ውስጥ ሆነው የምግብ እጥረት እንዳጋጠማቸው የሚናገሩ አሉ።
ከሮብ ጀምረን አለም ከዛሬ ድረስ ከቤት እየወጣን አይደለም። መንገድ ላይ የሚርተው ምንም የለም። ቤታችን ዝግ ነው። በቃ የምንበላ የምንጠጣ ነገር የለንም። ቁጭ ብለን ወደ አምስት ቤተሰብ ሆነን ነው እዚህ ቤት ውስጥ የምንቀመጠው። አንድ ቤት ውስጥ ወደ 30-35-40-50 ሆነን ነው አንድ ቤት ውስጥ የምንቀመጠው።
ተፈናቃዮቹንና ነዋሪዎቹን የሰማችኋቸው ዘገባ ይዘናል። በሌላ ዘገባችን ደግሞ የአሜሪካ ኤምባሲ የዲቪ አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል እንደሌለባቸው አሳስቧል።
There is no cost again to submit an entry. The diversity visa entry is free to all.
ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነፃ ነው። እጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም።
የኤምባሲው ምክትል ቆንስላ ማናፍ ጄን ናቸው። ይዘናቸዋል። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዜናዎቻችን ተመልሰን መተናል። የአማራ ክልል ገዢ ፓርቲ ወይም ብሔረ አማራ ዴሞክራሲያዊ ንቅናቄ በሚል መጠሪያ የኢህአዴግ አባል ፓርቲ የነበረው ብአዴን አማራ ዴሞክራሲያዊ ፓርቲ አዴፓ በሚል የተጠናቆ የስራ አስፈጻሚ ኮሚቴ አባላትም ምርጫ አካሂዶ የድርጅታዊ ጉባኤውን የአቋም መግለጫ በማውጣት መጠናቀቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ፓርቲው ድርጅታዊ ጉባኤም የስራ አስፈጻሚ ኮሚቴ አባላትን ምርጫ አካሂዷል። ከነዚህ መካከል አቶ ደመቀ መኮንንን በሊቀመንበርነት፣ አቶ ገዱ አንዳርካቸውን ደግሞ በምክትል ሊቀመንበርነት መርጧል። ከነዚህ ከተመረጡት ከ13 ሰዎች መካከል አቶ ብናልፍ አንዱዓለም፣ አቶ ንጉሱ ጥላሁን፣ ወይዘሮ ዳግማዊት ሞገስ፣ ዶክተር ይናገር ደሴና አቶ መላኩ አለበል ይገኙበታል። እንዲሁም ፓርቲው የቀድሞ የድርጅቱን አርማ ቀይሯል። የተለያዩ ውሳኔዎች የተላለፉበት አዴፓ ድርጅቱ ጉባኤው ስኬታማ በሆነ መልኩም እንደተጠናቀቀ የሀገር ውስጥ መገናኛ ብዙሃን ዘግበዋል። በሌላ በኩል ከኢህአዴግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደኢህዴን 5 የስራ አስፈጻሚ ኮሚቴ አባላትን በመምረጥ ላለፉት 15 ቀናት ባካሄደው ጉባኤ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ 24 ነባር አመራሮችን በክብር ማሰናበቱንም ገልጿል።
የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ የአፍሪካ ጉብኝታቸውን በጋና ጀምረዋል። ባለቤታቸው ፕሬዝዳንት ከሆኑ ወዲህ ብቻቸውን ዓለም አቀፍ ጉብኝት ሲያደርጉ ይህ ለመጀመሪያ ጊዜ ነው። ትራምፕ ጋና የገቡት ዛሬ ማለዳ ሲሆን የአክራ ክልላዊ ሆስፒታልን ጎብኝተው ከዋይት ሃውስ ቤተ መንግስት የተላኩ ብርድ ልብሶችና የቴዲ ቤር አሻንጉሊቶችን ለህጻናት ሲታደሉ ተመልክተዋል። ከዚያም ከጋናዋ ቀዳማዊት እመቤት ሬቤካ አክፎ አዶ ጋር ሻይ ለመቋደስ ወደ ፕሬዝዳንታዊ ቤተ መንግስት ሄደዋል። ሜላዲያ ትራምፕ ጋናን፣ ማላዊን፣ ኬንያንና ግብጽን እንደሚጎበኙም ታውቋል። ጉብኝታቸው በእናቶችና በህፃናት የህክምና አገልግሎት፣ በልጆች የትምህርት ተደራሽነት፣ በአፍሪካ የሰረጸ ባህልና ታሪክ ላይ እንደሚያተኩር ተገልጿል። ዩናይትድ ስቴትስ የአፍሪካ የራስ መተማመን ጉዞን እንዴት እየረዳች መሆኗንም ይመለከታሉ ተብሏል።
የዩናይትድ ስቴትስ ወታደራዊ ኃይል በደቡባዊ ሶማሊያ በከፈተው ጥቃት ቢያንስ 9 የአልሸባብ ሚሊሻዎች መግደሉን ገልጿል። ጥቃቱ የተከፈተው በመንግስት ኃይሎች አማጽያን ጥቃት ከተፈጸመ በኋላ ነው ብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፈው። ከቤንሻንጉል ጉምዝ ክልል የካማሽ ዞን ተፈናቃዮች በነቀምት ከተማ ህዝብ ከመደረግላቸው ድጋፍ ውጪ ከመንግስት ያገኙት እርዳታ እንደሌለ ገልጸው በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። በዞኑ አንዳንድ ወረዳዎች የሚገኙ ነዋሪዎች ደግሞ በመኖሪያ ቤት ውስጥ ያሉ የምግብ እጥረት እንዳጋጠማቸው ተናግረዋል። የክልሉ ባለስልጣናት ተፈናቃዮቹን ለመመለስ እየሰራን ነው ብለውናል። ተፈናቃዮቹ ደግሞ ችግሩ በየቀኑ ሲባባስ እንጂ ሲቀንስ አላየንም ይላሉ። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉምዝ ካማሼ ዞን በተለይ በበሎይ ጅጋንፎይ ወረዳና በሌሎች 3 ወረዳዎች ግጭት እየተባባሰ መጥቶ ከ72000 በላይ ተፈናቃዮች ነቀምት እንደሚገኙ የሁለቱን ክልልና የአካባቢው ባለስልጣናትን ጠቅሰን ዘገባ ማቅረባችን ይታወሳል። በዛሬው ዕለት በነቀምት ከተማ ገኛለው ያሉ ተፈናቃዮችን አነጋግረናል። ያነጋገርናቸው በስልክ ሲሆን አንዲት የመንግስት ሰራተኛ ነበርኩኝ፣ 3 ልጆች ብቻዬን አሳድግ የነበርኩናት ነኝ። በእግር ተጉዤ ነቀምት ከተማ ነው የገባሁት። አሁን በመጠለያ ውስጥ ገኛለው ብለውናል። አነጋግራቸው ነበር።
ድንቅሌ ነው መሳሪያ ያን ያዘ የትይ ያስራ አመት ይሆን ይላል ያዘ የለም ያንን ይዘን እኔም በአቅሙ ነው የሚያሳድገው ያገኘውን ለማስፈት ማለት ነው። ይህንም ከታግትም በተግሳሳን ይዙ በተለይ ሞፈጡር እናቶች በመንገድ ላይ የወለዱ የሚያነካት እያጣች እዛ ወርቃ ሜዳ ላይ እየቀረች ነው። ይህም መልስ አውጪ ነው። እኔ አሁን ለምሳሌ ራሴንም ብጠልጥ ከራሴ ጀምረ ግን የህዝብን ወትጀን ትናገር ሴቶችን ማለት ነው የተያዘችን ያቀፈች ሚዛን ወዳና የሚቀበላት ጨክን ያለ ወንድ ካገኘች የሚያግዛል። አለዛም የምታደረገው ተጠሪ ተሸክማ የረቀችበት መራር ሁኔታ ነው ያየ ነው። የ12 ሰዓት የ10 ሰዓት የ6 ሰዓት መንገድ ህጻናትን ትዘእኝን ራሱ አንድ ተሸክሜ ነው የሚል እግሬት ሲላላት ዳብላ ዋጋሪ ተጠርሰውን የህዝብ እስከምናገኝ ድረስ በዛ ጥም እየተቆራመትን ደረስን። ህዝብ ካለበት
በነቀምት ከተማ ለተደረገላቸው እገዛ ሳያመሰግኑ ማለፍ እንዳይፈልጉም ጠይቀውኛል።
ያ በዚህ አጋጣሚ ደግሞ ካላመሰግን ማላልፈው ሲሆን የነቀምትን ህዝብ በሙሉ ከቄሮም ከሁሉም በቃ የሚያኔትን ለተባበሩና ደፋ ቀና ለዚህም እገዛ ላደረጉልን ህዝብ በሙሉ በጣም ትልቅ ምስጋና እንደው ፈጣሪ እንደው የምናሰግን እንድመልስላቸው እነሱን ላመሰግን እወዳለሁ። በጣም አመሰግናለን።
ሌላው በነቀምት ከተማ በመጠለያ ውስጥ እንደሚገኙና ከአስተባባሪዎቹ አንዱ እንደሆኑም የገለጹልኝ ነዋሪ እንደሚሉት በአሁኑ ሰዓት የተጠፋፉ ሰዎችን ለማገናኘት ፍለጋ እንደተያዘ ነው።
አሁን በመንግስት በኩል ይሄዳል የሚባል ነገር የተባለ ነገር የለም። በአሁኑ ሰዓት መንግስት ይህ ነው እንዴት ነው ምንድን ነው ብሎ እንኳ እስካሁን ምንም የጠየቀ ነገር የለም። በህብረተሰቡ ግን ትልቅ ድጋፍ በተለይ ነቀምት የነቀምትን ህዝብ ምስጋና ማድረግ በጣም እንፈልጋለን። የነቀምት ሰው ቁርስ ምሳ እራት ሲሆን የቤተ ክርስቲያን አገልጋዮች ሳይቀሩ ህብረተሰቡ ሳይቀር ቁርስ ምሳ እራት ተንከላቶ ሁሉ ነገር እያደረገ ነው ያለ። በአሁኑ ሰዓት ሳሙና ሳይቀር የህፃናት ልብስ ሳይቀር ዳይፐር ሳይቀር ይህ ሁሉ ለህፃናት ሁሉ ድጋፍ እያደረገ ነው ያለው። ህፃናቶች ሙሉ በጣም ተቸጋግረው ያሉ ሰዎችን ልብስ፣ ቀለብ፣ ሕክምና ያስፈልገውን ነገር ሁሉ የነቀምት ህዝብ እያደረገ ነው ያለው እና ይህምን ትልቅ ምስጋና እንድታደርጉልኝ በጣም ጥሪ አደርጋለሁ። ለዓለም ህዝብን ለኢትዮጵያ ህዝብን ይህምን እዚህ ነቀምት ላይ የሚደረገውን ነገር እንዲሰማ ቢደረግልኝ በጣም ትልቅ ነገር ነው ላለኝ።
እኚህ ነዋሪ አያይዘው እንደገለጹልን በአሁኑ ሰዓት የቀይ መስቀል እና የአደጋና መከላከል ዝግጁነት ኮሚሽን ምዝገባ ያደረገ መሆኑን ነው። በተጨማሪም በመንግስት በኩል አስቸኳይ እርዳታ ተደርጎ ወደየመኖሪያ ቀያቸው አሊያም ደግሞ ባሉበት በቋቋም የሚችሉበትን መንገድ እንዲያገኙና ትኩረት እንዲሰጣቸው ጠይቀዋል። በሌላ በኩል ደግሞ እዛው በቤንሻንጉል ጉሙዝ ካማሽ ዞን ውስጥ የሚገኙ ነዋሪ በመኖሪያ ቤታቸው ውስጥ ያሉ ችግር እንዳለባቸው ጠቅሰውልናል።
ከሮብ ጀምረን አለም ከዛሬ ድረስ ከቤት እየወጣን አይደለም። መንገድ ላይ የሚሄድ ሰው ምንም የለም። ቤታችን ዝግ ነው። በቃ የምንበላ የምንጠጣ ምንም ነገር የለንም። ቁጭ ብለን ወደ አምስት ቤተሰብ ሆነን ነው እዚህ ቤት ውስጥ የምንቀመጠው። አንድ ቤት ውስጥ ወደ 30-35-40-50 ሆነን ነው አንድ ቤት ውስጥ የምንቀመጠው።
አንድ ላይ እንዴት ልትሆኑ ቻላችሁ?
አንድ ላይ የሆነው ምናልባት አጋጣሚ ሆነው የሚያስፈራሩ የጉሙዝ ቤተሰቦች ከመጡ ለመከላከል ነው፣ ህይወታችን ለማትረፍ ነው አንድ ላይ ሆነን ያለ። የቀስ የሚመስል ምንድን ከሆነ ሴቶች ውስጥ ህጻናትና ሴቶች ውስጥ ናቸው እዚህ ያሉት። እኛ ደግሞ ወንዶች ማለት ነው ማታ ማታ ዳርዳር ቆመን ለመከላከል ራሳችን ለማስረፍ ነው የምንጠብቀው። የተኛ ሳይሆን እየደበቅ ነው የምናድረው።
ምን ያህል ቁጥር ያላችሁ ሰዎች ናችሁ አሁን አንድ ቦታ ላይ ያላችሁት?
25 ነን እኛ አሁን በዚህ ቤተሰብ ውስጥ ያለ ነው 25 ሰዎች ነን።
ስለዚህ የተለያየ የቤተሰብ አባላት አንድ ቤት ውስጥ ነው ያላችሁት ማለት ነው?
አዎ አዎ አዎ።
ስንት ቀን ሆናችሁ ከቤት ውስጥ ከወጣችሁ?
ቤተሰብ ከወጣን ሮብለት ነው የወጣነው። ዛሬ ማክሰኞ ነው፣ ሮብለት ነው የወጣነው። ሳምንት ለመሆን አንድ ቀን ብቻ ነው የምቆየው፣ ስድስተኛ ቀናችን ነው ማለት ነው።
ውሃ፣ መብራት፣ ምግብ አላችሁ?
ምግብ የለንም። አጋጣሚ ውሃ ቧንቧ እንጠቀማለን። ቧንቧ እስከዛሬ ድረስ አልተዘጋም። የምንበላው ደግሞ ቆሎ እና እንደገና ደግሞ ዳቦ ምናምን እየሰራን ነው የምንበላው እንጂ የምንበላ የምንጠጣ ምንም ነገር የለም። ከውሃና ከቆሎ በስተቀር ከውጭ የምናገኘው ነገር የለም። መብራትም ደግሞ ከጠፋ ወደ ስምንተኛ ወር አካባቢ ነው። መብራት አጋጣሚ የለም ከማሽ ዞን ከማሽ ወረዳ ላይ።
ትላንትና አነጋግረን ነበር የቤንሻንጉል ጉምዝ ክልል ባለስልጣናትን። እንደነገሩን መከላከያ ፖሊስ ፌዴራል ፖሊስ ከተማ ውስጥ መግባቱንና ሁኔታዎች መረጋጋታቸውን ነው። እናንተ ባላችሁበት አካባቢ መከላከያ ፌዴራል ፖሊስ አልገባም? ሁኔታዎች አልተረጋጉም ማለት ነው?
ፌዴራል ፖሊስ አሉ፣ መከላከያ ሰራዊት አሉ። ግን የዞሩ አይደለም ከተማውን እየዘሳሉ እነሱ በቡድን በመኪና ነው የሚዘዋወሩ እንጂ የሲቪል ሰላም ለመጠበቅ በተራ የወጡ ማታም ቀንም እየጠበቁ አይደለም። እነሱ ሲወጡ በመኪና ነው ወጥተው የመመለሱ እንጂ ምንም እየጠበቁን አይደለም።
ወጥታችሁ ሞክራችኋል? ችግር ገጥሟችኋል ወይስ ምናልባት በስጋት ነው ዝም ብላችሁ ቤት ውስጥ የተቀመጣችሁ?
ጤና ጣቢያ አካባቢ አሁን ቤቱን ለማየት ከከተማ ቤቱን ለማየት ሲወጣ ማለት ነው በድንጋይ ነው የተወገረ አንድ ሰው አሁን በአስራ አንድ ሰዓት አካባቢ።
ሌላም ነዋሪ አነጋግሬ ነበር።
በስተን ከምትኖረው ያ ውስጥ 50-60 አካባቢ ነው ሰዎች አንድ ላይ መሰሩ። ለበሽታ መጋለጥ አለ፣ ምግብ አለ፣ ህጻናት አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ የታመመ አለ፣ ስለዚህ እርጉዝ ሴቶች አሉ። ይሄ ሁሉ ችግር እኛ ላይ አለ ማለት ነው። ወደ ውጭ ወጥተን እኮ ፀሐይ እንኳን ማየት አልቻለም። ፀሐይ ግቢ ውስጥ ወጥተን ፀሐይ ሁላ ማየት አልቻለም ማለት ነው። እስከዚህ ነው እዚህ ያለን ችግር የሚደርስብን ማለት ነው።
ወጥታችሁ ፀሐይ ማየት የማትችሉት ምን ጥቃት ይሰነዘርባችኋል ወይስ ሰግታችሁ ነው?
ፍርሃት ሳይሆን ጥቃት ስለሚደርስብን ነው። ወደ ውጭ ወጣ ሰው አይመለስም፣ ወይ ሬሳው አይታይም ወይ ሰውዬው አይመለስም። ስለዚህ ጥቃት ስለሚደርስብን ነው።
በቤንሻንጉል ጉሙዝ ክልል በከማሼ ዞን ባለፈው መስከረም 16 ቀን ግጭት ከተቀሰቀሰ በኋላ ወደ 72,000 የሚጠጉ ሰዎች መፈናቀላቸውን የኦሮሚያ ክልል የምስራቅ ወለጋ ዞን አስተዳደርና ጸጥታ ኃላፊ አቶ ታከለ ቶሎሳ ለአሜሪካ ድምጽ መናገራቸውን፣ የቤንሻንጉል ክልል ምክትል ርዕሰ መስተዳድር አቶ አበራ ባይታ ደግሞ ሰዎች መፈናቀላቸውን ገልጸው ቁጥሩ የተጋነነ ነው ማለታቸውን፣ በተጨማሪም የሟቾች ቁጥር በአጠቃላይ የ67 መድረሱን የሁለቱን የክልል የወረዳውና የአካባቢው ባለስልጣናትን ጠቅሰን መዘገባችን ይታወሳል። ነዋሪዎቹ ደግሞ የሚሉት ቁጥሩ ከዚህም በላይ ነው። የተበታተነ ቦታ በመሆናችን ነፍሳችን ወዳደረሰን ቦታ ላይ ተበታትነን ስለምንገኝ የሞተውን፣ የጠፋውን፣ የተቃጠለውን፣ የወደመውን ንብረት ልናቅ የምንችልበት መንገድ የለንም። ስለዚህ በከተማ ውስጥ የሞተውን ሰው ቁጥር በተመለከተ ይህ ብቻ አይሆንም ሲሉ ይከራከራሉ። በሌላ በኩል ትላንት ያነጋገርኳቸው የቤንሻንጉል ክልል ምክትል ርዕሰ መስተዳድር አቶ አበራ ያደታ በአሁኑ ሰዓት የተፈናቀሉ ሰዎችን ወደ ቦታቸው ለመመለስ ከፍተኛ ጥረት እየተደረገ መሆኑን ገልጸው ሁኔታዎች መረጋጋታቸውን ተናግረው ነበር። ነዋሪዎቹ በበኩላቸው ምንም የተረጋጋ ነገር የለም፣ የፌዴራልና የመከላከያ ወታደር አባላቶች ከተማውን ከመዞር ውጪ ያደረጉልን ሁኔታዎች ወደ ሰላማዊ ቦታቸው እንዲመለሱ ያደረጉልን ምንም አይነት እገዛ የለም። ዛሬም ድረስ ሰዎች ጥቃት እየተሰነዘረባቸው ነው ሲሉ አስተያየታቸውን ሰጥተውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን ነው የምናልፈው። የ2012 ዲቪ ሎተሪ ከመጪው ረቡዕ መስከረም 23 ቀን ጀምሮ ክፍት እንደሚሆን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል እንደሌለባቸው ማሳስቧል። መለስካቸው አምሃ ዝርዝር አለ።
በኢትዮጵያ ዘመን አቆጣጠር ለ2012 በአውሮፓውያን ዘመን አቆጣጠር ደግሞ ለ2020 የሚውለው የዳይቨርሲቲ ቪዛ ሎተሪ ወይንም በአጽሮት አጠራሩ ዲቪ ሎተሪ የውድድሩ ስርዓት ከነገ በስቲያ ረቡዕ ጀምሮ ክፍት እንደሚሆን የኤምባሲው ምክትል ቆንስላ ጄኔራል ማናቭ ጄይን አስታወቁ። የውድድሩ ስርዓት የሚዘጋበትም ጥቅምት 24 ቀን 2011 ወይንም ኖቬምበር 6 2018 እንደሚሆን ተገልጿል። አመልካቾች ሁሉ ለማመልከት ማድረግ ያለባቸው በቀጥታ ወደ ኦፊሴላዊው የኢዲቪ ድረገጽ ገብተው በተመለከተው ጊዜ ውስጥ መመዝገብ ብቻ ነው። ይህንን ለማድረግ ምንም አይነት ክፍያ አይፈጸምም። ማንኛውም የዲቪ ሎተሪ ነጣ ለማንም አስገኛለሁ የሚል አካል አጭርባሪ ወይንም አታላይ ነው ሲልም ኤምባሲው ያወጣው የጽሑፍ መግለጫ አጥብቆ ያስጠነቅቃል። የኤምባሲው ምክትል ቆንስላ ማናቭ ጄይን ይህንኑ አብራርተዋል።
There is no cost again to submit an entry. The diversity visa entry is free to all.
ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነጻ ነው። እጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም። ማናቸውም ሶስተኛ አካል ገንዘብ ክፈሉ ብሎ ከጠየቀ የማጭበርበር አድራጎት ነው። የዲቪ ዕጣ አሸናፊዎች ብቻ የቪዛ ማውጫ ገንዘብ ዩናይትድ ስቴትስ ኤምባሲ ለቃለ መጠይቅ ወይም ለኢንተርቪው ሲቀርቡ ይከፍላሉ። ከዚያ ሌላ ምንም አይነት ክፍያ የለም።
መግለጫው ካተኮረባቸው ጉዳዮች ሌላው ደግሞ ምዝገባውን በተመለከተ ነው። ሕጉ የሚፈቅደው አንድ ማመልከቻን ለአንድ ሰው ብቻ ነው። አንድ አመልካች ከአንድ በላይ ማመልከቻ ቢያስገባ ከውድድሩ ውጭ እንደሚሆንም በጥብቅ ያስጠነቅቃል። እያንዳንዱ የዲቪ ሎተሪ አመልካች ማሟላት ያለበት ወይንም ያለባት የሥራ ልምድ ወይንም የትምህርት ደረጃ አለ። ቢያንስ አንድ አመልካች ከአንደኛ እስከ 12ኛ ክፍል ትምህርቱን በሚገባ ያጠናቀቀ መሆን እንዳለበትም የኤምባሲው መግለጫ ያስገነዝባል። ሚስተር ማናቭ ጄይን ይህን በተመለከተ አመልካቾች በመጨረሻ ቅሬታ እንዳይሰማቸው እያስጠነቀቁ የሚከተለውን ተጨማሪ አክለዋል።
Each diversity visa applicant must meet the education or work experience requirements.
እያንዳንዱ አመልካች የዲቪ እድል ለማግኘት የሚጠየቀውን የትምህርት ወይም የሥራ ልምድ ማሟላት ይኖርበታል። ቢያንስ የሁለተኛ ደረጃ ትምህርት ያጠናቀቀ መሆን አለበት ወይም ተመጣጣኝ የትምህርት ዝግጅት ሊኖረው ይገባል። ማለትም 12ኛ ክፍልን ማጠናቀቅ ወይም የኮሌጅ ዲግሪ ሊኖረው ይገባል። ቲቤት የቴክኒክና ሙያ ስልጠና ደረጃውን አያሟላም። 10ኛ ክፍል አጠናቆ ወደ ቲቤት መሄዱ ከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅን ወይም የኮሌጅ ዲግሪ መያዝን አያክልም።
የአሜሪካ ኤምባሲ በሰጠው በዚህ መግለጫ ማንኛውም አመልካች እውነተኛውን መረጃ መስጠት እንደሚገባ በጥብቅ አሳስቧል። የተሳሳተ መረጃ መስጠት እስከ መጨረሻ ወደ ዩናይትድ ስቴትስ የመግቢያ ቪዛ ሊያስከለክል እንደሚችልም ያስጠነቅቃል። የዩናይትድ ስቴትስ መንግሥት በየዓመቱ 50,000 የሚሆን የዳይቨርሲቲ ቪዛ በዓለም ለሚገኙ የተለያዩ አገሮች ዜጎች ያዘጋጃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ወይም ደኢህዴን 15 የስራ አስፈጻሚ ኮሚቴ አባላትን በመምረጥና የቀድሞውን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ 24 ነባር አመራሮችን በክብር ማሰናበቱን ገልጿል። እስክንድር ፍሬው የደኢህዴን ማዕከላዊ ጽህፈት ቤት ኃላፊና የኢህአዴግ የስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሞገስ ባልቻን በስልክ አነጋግሮ ተከታዩን ልኳል።
ባለፈው ሳምንት መጨረሻ በሐዋሳ የተጀመረው የደህድን ጠቅላላ ጉባኤ ነው ዛሬ የተጠናቀቀው። የደህድን ማዕከላዊ ጽፈት ቤት ኃላፊና በአዲሱ ምርጫም የንቅናቄውና የኢህአዴግ ሥራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ለአሜሪካ ድምጽ እንዳሉት ጉባኤው የተሳካ ነበር። ለስኬቱ ማሳያ ያሏቸውን ነጥቦችም ጠቅሰዋል። አቶ ሞገስ በሰላምና በዲሞክራሲ መንገድ መጠናቀቁን የመጀመሪያ ሲሉ አስቀምጠዋል። ሐሳቦች ፍጹም ዲሞክራሲያዊ በሆነ መንገድ መንሸራሸራቸውንና የህዝቦች ወቅታዊ ችግሮችን መነሳታቸውን ደግሞ በሁለተኛነት ጠቅሰዋል። በክብር የተሸኙ ነባር አመራሮችን የተመለከተውን ደግሞ ሶስተኛ ሲሉ ነው ያብራሩት።
ይሄ ጉባኤ ለረጅም ጊዜ በድርጅቱ ከፍተኛ የአላፊነት ቦታዎች ላይ አገልግሎት ሲሰጡ የነበሩ አመራሮቻችን በአመራር መተካካት ስርዓቱ መሰረት በክብር እንዲሸኙ መደረግ መቻሉና ለዚህም ጉባኤው እውቅና መስጠት መቻሉ
እዚህ ላይ አቶ ሞገስ ላነሳው ነበር በጥያቄ። 24 ናቸው እንግዲህ በክብር የተሰናበቱት። ምክንያታቸው ምንድነው? የ24ቱ እንግዲህ የቀድሞውን የሀገሪቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ ሌሎች ከፍተኛ አመራሮች ጭምር ናቸው የተሰናበቱትና የእያንዳንዳቸው ምክንያት የተለያየ ነው ወይስ የሁሉም መተካካት በሚለው መርህ መሰረት ነው የተሰናበቱት?
ይሄ አሰራር ስርዓት አለው በኢያዴግ ምክር ቤት የጸደቀ ከ2003 ጀምሮ። ነገር ግን እኛ ከክልል ተጨባጭ ሁኔታ ከደይደን አንጻር ያንን መመሪያ ዘርዘር አድርገን ለማየት ሞክረናል። በተከታታይ በስራ አስፈጻሚ ሊቀመንበር በምክትል ሊቀመንበር ደረጃ ላይ ያሉ ሁለት ተርም የምንለዋለን ለተከታታይ 10 ዓመታት በዚህ አይነት የድርጅት ኃላፊነት ቦታ ላይ ያሉ ያገለገሉ ጓዶች እውቅና ሰጥተናቸው ቦታውን ለሌሎች አዲስ ተኪ አመራር ትግሉ በቅብብሎሽ እንዲዘልቅ ለማድረግ እንዲያስችል፣ ሁለተኛ ላለፉት 15 ዓመታት ወይም 3 ተርም ነው የምንለው ለ6 ተከታታይ ጉባኤ በማዕከላዊ ኮሚቴነት ተመርጦ የማዕከላዊ ኮሚቴ አመራርነት ቦታ ይዞ አመራር ሲሰጡ የነበሩ ጓዶችም እነዚህ ከአገልግሎት ቆይታቸው አንጻር አዲስ እየመጣው ካለው የአዲስ ትውልድ ፍላጎት ጋር ተያይዞ እነዚህ ሰዎች ያላቸው አስተዋጽኦ ትልቅ ቢሆንም ግን ለሌላው ትውልድ ደግሞ እድል መስጠት አስፈላጊ ስለሆነና ያንን ለማመቻቸትም እንዲቻል በተልእኮ በተለያየ በቅርብ ሆኖ አመራር ለመስጠት ያልቻሉ ጓዶችም ለበቅርብ ሆኖ አመራሩን መስጠት የሚችል ወቅታዊ ሁኔታዎችን እየገመገመ አመራር መስጠት ለሚችል ኃይል ቦታውን መልቀቅ አስፈላጊ ሆኖ ስለተገኘ ይሄ በዝርዝር በድርጅታችን በውስጥ ውይይት አድርገንበት መግባባት ፈጥረን ይህንንም ለጉባኤ ወስደን ስናቀር ጉባኤው ሙሉ በሙሉ ሀሳቡን ተቀብሎት አድልቆ ለእነሱ እውቅና ሰጥቶ ለዚህ የአመራር የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ በቅብብሎሽ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው። ስለዚህ ይሄ የአመራሩን በምስጋናና በእውቅና ትንቅስ ማድረግ መቻሉ ትልቅ ስኬት ነው። የጋራ መግባባትም የፈጠርንበትና ወደ አንድ ምዕራፍ ያሸጋገረን ነው። በአመራር መተካከቱ የወጡ ጓዶች በሚኖርበት ሰዓት ምን አይነት አመራር ነው ደግሞ ይህን የፊት ቦታውን ይዞ ትግሉን ሊመራ የሚችለው የሚለው ነገር አንደኛው አቅም የወጣቶች ተሳትፎ፣ የሴቶች ተሳትፎ ይህንን በሚጋብዝ አግባብ ወደ ትግሉ መቀላቀል መቻል አለበት። የአመራር ቦታው መያዝ መቻል አለባቸው ካልነው አንጻር ይህም አንድ የደህድን ማዕከላዊ ኮሚቴ 65 ነው በእኛ ሁኔታ 65 ማዕከላዊ ኮሚቴን ለመምረጥ 70 አካላት ናቸው የተጠቆሙት። ከ70 ውስጥ ነበር በማዕከላዊ ኮሚቴን ውስጥ የነበሩት የተጠቆሙት 21 ናቸው። 30% አካባቢ ነው ነበር ማዕከላዊ ኮሚቴ የተባለው የተመረጠው።
እጩ ሆነው የተጠቆሙት ወይስ የተመረጡት?
እጩ ሆነው የተጠቆሙት። ስለዚህ 70%ቱ አዲስ ናቸው ማለት ነው። ከነዚህ ከተጠቆሙትም እንደዚሁ ከ65ቱ 20ዎቹ ነበር ማዕከላዊ ኮሚቴ ውስጥ የነበሩ 45ቱ ደግሞ አዲስ የማዕከላዊ ኮሚቴነት ውስጥ የተቀላቀሉ ናቸው። ስለዚህ የአመራር ጥንቅሩንም ስናየው የበለጠ አቅም መፍጠር የሚያስችልበት ሁኔታ፣ ሁለተኛ ያስቀመጥነውም ግብ ያሳካ ሁኔታ መኖሩን ያሳያል።
አቶ ሞገስ እዚህ ላይ ለምሳሌ በሌሎቹ የኢህአዴግ አባል ፓርቲዎች ውስጥ የሪዮት ዓለም ጉዳይ፣ የአርማ ጉዳይ፣ የስያሜ ጉዳይ የመሳሰሉት ሳይቀር ውይይት ተደርጎባቸዋል። መጨረሻ ላይ የተለያየ ውጤት ነው ያመጡት። በእናንተ ፓርቲ እንደዚህ አይነት ውይይቶች ተደርገው ነበር አሁን በደህድን ጉባኤ?
እኛ ወደዚህ ጉባኤ ከመግባታችን በፊት ከስድስት ወር በፊት አጠቃላይ ወደ ጉባኤው ሲንገባ ምን ጉዳዮችን ነው ልናሳካ የሚገቡ ምንድናቸው ያሉት መስተካከል መፈተሽ ያለብን ምንድናቸው በድርጅት ሁኔታ በክልል ህዝቡ ክልልና በሰጠ መሰረት የክልልን መንግስት በምንመራበት የመንግስት ሁኔታ ላይ ምን ሁኔታዎች አሉ በምን ስድስት በተመረጡ ርዕሶች ላይ ጥናት አድርገናል። ከዚህ ከነዚህ ስድስት የተመረጡ ርዕሶች ውስጥ አንዱ የፓርቲ ስርዓት ግንባታችን ነው። የፓርቲ ስርዓት ግንባታችን የሚመራው የልማታዊ ዲሞክራሲ መስመር ነው። ይህንን መስመር በዚህ መስመር ውስጥ ማዕቀፍ ሆኖ የወጡ ፕሮግራሞች አሉ። በዚህ ፕሮግራም ውስጥ የደነገግናቸው ህገ ደንቡ አለ፣ የድርጅታችን የሚመራ ህገ ደንብ አለ። እነዚህ ዝርዝር ሁኔታዎች ፈትሸናል። ስለዚህ እነዚህን ስንፈትሻቸው አንዱ አሁንም ይህንን ትግል በንቅናቄ ነው መምራት መቻል ያለብን ወይንስ ሌላ የትግል መድረክ ፈጥረን ነው ይህንን ጉዳይ ልንታገል የምንችለው የሚለው አንዱ ከተጠኑ ጥናቶች ውስጥም ከአባላት በተደረጉ ውይይትም ተነሳው ነጥብ አንዱ ነው። ሁለተኛው የአይዲዮሎጂ የርዕዮተ ዓለም ለውጥ የለንም። ምክንያቱም የምንታገለው ማህበራዊ መሰረታዊ ለውጥ ባለመጣበት የርዕዮተ ዓለም ለውጥ ማምጣት ትግሉን ውጤት ዳር ከማድረስ አንጻር የሚቀረው ይሆናል ማለት። ስለዚህ ማህበራዊ መሰረቶቻችን እስካልተቀየረ ድረስ የፕሮግራም የርዕዮተ ዓለም ለውጥ የምናመጣ የሚቀይርበት ምክንያት የለም። ነገር ግን ህገ ደንባችን ላይ የተወሰኑ ሊስተካከሉ የሚችሉት ከአርማ ጋር ተያይዞ ከስያሜ ጋር ተያይዞ ያሉ ጉዳዩ አንዱ የውይይት ነጥብ ተደርጎ ጉባኤተኛው የሰጣቸው አስተያየቶች አሉ። እስከታች ድረስ ደግሞ ባደረግነው የአባላት ውይይትም አባላትን በእነዚህ ዙሪያዎች ላይ በጥናቱ የተገኙ ግኝቶች ላይ የሰጣቸው አስተያየቶች አሉ። እነዚህን አስተያየቶችና ጉባኤው ደግሞ በአቅጣጫ ያመላከታቸውን ነጥቦች ይዘን አሁን አዲስ የተመረጠው የደኢህዴን ማዕከላዊ ኮሚቴ እነዚህን ነጥቦች ለቅሞ ወስዶ ዝርዝር ስራዎችን በመስራት ህገ ደንቡ ጋር ምን ሊሻሻሉ የሚገቡ ሌሎች ስያሜዎች ጋር ምን አይነት የትኛው የስያሜ ነው የክልሉን ህዝብ በበለጠ አታግሎ የተሻለ ሌት ደረጃ ሊያደርስ የሚችለው የሚሉ ነገር እነዚህን ቀጣይ የተቋቋመ ማዕከላዊ ኮሚቴ እንደ አሳይንመንት ወስዶ የሚሰራው ጉዳይ ነው እና በእኛም ጉባኤ እነዚህ ነጥቦች እየታለፉ አይደለም የሚለውን ለማንሳት ነው።
የደኢህዴን ጉባኤ ዛሬ በመጨረሻ ቀን ውሎው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የሚሆኑትን 9 ሰዎች ጨምሮ በድምሩ 15 የስራ አስፈጻሚ ኮሚቴ አባላትን መርጧል። ከዚህ ቀደም ሲልም 65 የማዕከላዊ ኮሚቴ አባላትን መርጧል። አራቱ አባል ድርጅቶቹ በጅማ፣ በባህር ዳር፣ በመቀሌና በሐዋሳ ያደረጓቸው ጉባኤዎች መጠናቀቃቸውን ተከትሎ ዋንኛው የኢህአዴግ ጉባኤ ነገ በሐዋሳ ከተማ እንደሚጀመር ይጣበቃል። የኢህአዴግ ከፍተኛው የስልጣን አካል የሆነው ይህ ጉባኤ በኢትዮጵያ የለውጥ ምርጫዎች መወሰድ ከጀመሩና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሲካሄድ የመጀመሪያው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አፍሮ አፍሪካ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበርን። በቴክኒክ ሞቅቢል እያበረው ነበር።
የስርጭት መሀንዲሱ ማብሮን ነበር። ጉዟችሁ የሰመረ ይሁን እያልን በጀመርነው አፍሪካ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
I'm fine. Kun Radio Sagale America.